ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ማክሰኞ ጥቅምት 2 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ጥቅምት 2 ቀን 679 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በቅድሚያ ዜና በማስከተልም የዕለቱን ሐተታ እናሰማለን። በመከታተልም ወቅታዊ የሆኑ ጽሑፎችን አስተምተን ክፍል 1 ዝግጅታችን ይጠናቀቃል።
በሰሜን ወሎ የተለያዩ ቦታዎች እየተካሄደ ያለው ጦርነት ተጠናክሮ መቀጠሉን የሚገልጹ መረጃዎች እየደረሱ ነው። በአንዳንድ ቦታዎች አሸባሪው ወያኔ ቡድን እየተመታ ቦታዎችን መልቀቁ ቢነገርም በሌሎች አካባቢዎች ኃይሉን እያጠናከረና ጥቃትም እየፈጸመ እንደሚገኝ ከነዚሁ መረጃዎች ማወቅ ተችሏል። በራባውያን መልካም ፈቃድና ድጋፍ በአገራችን ላይ መረን ተለቆ ከባድ ጥፋት ያደረሰውና ከተባረረም በኋላ ላርፍ ያለው ወያኔ መከላከያ ኃይሉ ወረረኝ እያለ ጩኸት ጀምሯል። ይህን ስሞታውንም ጸረ ኢትዮጵያ አክራሪዎች በማስተናገድ የሚታወቀው አልጀዚራ የእንግሊዝና አሜሪካ የዜና ተቋማት በሰፊው እያራገቡት ይገኛሉ። እነዚሁ ሙሉ በሙሉ የወያኔን ፕሮፓጋንዳ የሚነዙ ክፍሎች ወያኔ አፋር ወሎና ጎንደርን ሲወረና ቦታዎችን ሲቆጣጠር ያዳነቁ የሚጽፉ ህዝብ ተከላክሎ ሲያባረው ደግሞ የወራሪዎቹ መብት ተጣሰ ያሉ የተንሽዋረረ መረጃ የሚያቀርቡ ናቸው። አንዳቸውም በስፍራው ጋዜጠኛ የላቸውም። ወያኔ የሚሰጣቸውን ተራ ፕሮፓጋንዳ እየተቀበሉ ሲያቀርቡ አንድም የምስል ማስረጃ ማልነበረም። ባንድ ጎንዮሽ የተኩስ አቁም ከባድ የጦር መሳሪያዎችን ላሸባሪዎች ወያኔዎች ጥሎም ጦሩ እንዲወጣ ያዘዘው ኮሎኔሉ ሲሆን ባለፉት ወራት የወሎ የጎንደርና የአፋር መሬት ወያኔ ተወሮ ህዝብ ሲገደል ሲፈናቀልና ሲሰደድ ሆስፒታሎች፣ ትምህርት ቤቶች፣ የመንግስት መስሪያ ቤቶች፣ ቤተክርስቲያኖች፣ መስጊዶችና መኖሪያ ቤቶች ሲደመሰሱ በቸልታ ከመያቱ በተጨማሪ ህዝቡ እንዳይከላከልም ደንቃራ መሆኑ በተለያዩ ጊዜያት መዘገቡ ይታወሳል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ድርጅት በኢትዮጵያ በኃላፊነት የመደባቸውን ሚስስ ማውሪንግ ኦቺንግን ባስተዳደራዊ ረፍት ስም ወደ ጄኔቫ የጠራ መሆኑ ተገለጸ። ኃላፊዋ ወደ ጄኔቫ የተጠሩበት ምክንያት ቀደም ብሎ ጄፍ ፔርስ ከተባለው ጋዜጠኛ ጋር ያደረጉት ቃለ ምልልስ ያልተፈቀደና ያልተገባ ነው በሚል ሲሆን ምናልባትም ኃላፊዋን ከስራ ለማባረር እቅድ እንዳለ ያመላክታል ተብሏል። በቃለ ምልልሱ የወያኔን ቡድን ሲያረኛና ጨካኝ ነው በማለት አስከፊ ባህሪውን ያጋለጡ ሲሆን ከሽብር ቡድኑ ጋር የወገኑ የድርጅት የበላላፊ ወርድ መረጃ ይልኩላቸው እንደነበር ማጋልጧል። በአንድ ወቅትም የወያኔ ቡድን ከሳውዲ አረቢያ የተባረሩ የትግራይ ስደተኞችን ወደ ሩዋንዳ እንደላኩ ማሴራቸውንም ተናግረዋል። የስደተኞቹ ድርጅት ዋና ኃላፊ አንቶኒዮ ቪቶሪ በሰጡት መግለጫም ኃላፊዋ የተናገሩት የድርጅቱን መርህና ሴት የጣሰ መሆኑን ገልጸው የድርጅቱ አቋም ተደርጎ ሊወሰድ አይችልም ብለዋል። የስደተኞቹ ድርጅት የኢትዮጵያ ኃላፊ በሰጡት ቃለ ምልልስ ምክንያት እንዲታገዱ የተወሰደው እርምጃ ብዙዎቹን ያስደነገጠና ያስቆጣ ሲሆን የተባበሩት መንግስታት ድርጅት ተቋሞች ከፍተኛ ባለስልጣኖችና ምዕራባውያን ለአሸባሪው የወያኔ ቡድን ያላቸውን አድሎና ድጋፍ የሚያረጋግጥ ነውም ተብሏል። በወለጋ ዞን ኬረም ወረዳ ተፈናቅለው ሐሮ አዲስ ዓለም የሚገኙ የአማራ ተወላጆች ከፍተኛ ስጋት ውስጥ መሆናቸውን በድጋሚ ተናግረዋል። ባለፈው ዕለት የጸጥታ ኃይሎች አካባቢውን ለቀው ከወጡ በኋላም የኦነግ ሸኒ ታጣቂዎች ቶክስ በመክፈት ነዋሪዎችን እየገደሉ መሆናቸውን ተፈናቃዮቹ ተናግረዋል። በዛሬው ሌሊት ብቻ በአሸባሪው ቡድን ጥቃት ከ13 በላይ የሚሆኑ ዜጎች ጉዳት የደረሰባቸው መሆኑም ታውቋል። ከተፈናቃዮቹ መካከል በሚሊሻነት የተደራጁት የመከላከል ጦርነት ቢያደርጉም የአሸባሪው ቡድን ኃይል ከአቅም በላይ በመሆኑ ከፍተኛ የሰው እልቂት ሊደርስ እንደሚችል ብዙዎች ይናገራሉ። እስካሁን ድረስ የጸጥታ ኃይሎች በቦታ እንዲገኙ ለተደረገው ጥሪ ምላሽ ያልተገኘ ሲሆን ከ40 ሺህ በላይ የሚጠጋው ተፈናቃይ ከቦታው ነቅሎ ወደ ጎጃም እንዳይሸሽ አጋምሳ ላይ መንገድ በመዘጋቱ ወደ ኪረምም እንዳይሄድ ኖሌ ላይ መንገድ በመዘጋቱ በከፍተኛ ችግርና ጭንቅ ውስጥ እንደሚገኝ ተፈናቃዮች ለዜና ተቋሞች ገልጸዋል። በቦረና ዞን የበልግ የክረምት ዝናብ ባለመኖሩ ምክንያት አንድ ወር ጊዜ ውስጥ ከ4000 በላይ የሚሆኑ ከብቶች መሞታቸውንና ከ9000 በላይ የሚሆኑ ደግሞ በሞት አፋፍ ላይ መሆናቸውን ለማወቅ ተችሏል ተብሏል። ሳርገስቱ ለአርብቶ አደሮቹ ለማከፋፈል እቅድ ቢኖርም እስካሁን ድረስ ለአርብቶ አደሮቹ በቂ ድጋፍ እንዳልተደረገም ታውቋል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ገንዬ ራስ ፈልተናል ለና ነክቶ
የማክሰኞ ጥቅምት 2 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ለሹመት የቋመጠ የለማኝ አለቃ ይሆናል። ቁም ነገሩን ትቶ በትርፍ ጉዳይ ላይ ማተኮሩ ብዙ ፋይዳ የለውም አይኖረውም። አገዛዙን ለመግለጽ ቂንጣ ሚንጤ አረቤ ጉዳዮች ላይ ማተኮሩ እርባና ቢስ ነው። የቢሆንም ቢሆንም ተማጋቾች የነፋቸውን መገደል ደግ በሚል መከራከሪያ ያቀርባሉ። ኮሎኔሉን በዋናው መልኩ የሚገልጸው የሚያካሂደው አሰቃቂ ፍጅት ሆኖ ያለ ኢትዮጵያዊ ነው፣ ጽንፈኞችን እየተዋጋ ነው የሚሉ ጥቂቶች አይደሉም። ፍጅት በለሆሳስ እንበልና ትላንትም በወለጋ አማራው ተፈሽቷል። ኦነግና ኮሎኔሉ አማራን ሊያጠፉ ዘመቻቸውን ቀጥለዋል። የለየላቸው ዘረኞች ሹመኞች ሆነው በህዝብ ፍጅቱ የደም ሚናቸው እየጠፈ ነው። ይህ በእንዲህ እንዳለ ለውጥ መጣ ሊሉም ቢከጅሉም ውሃ ቢወቅጡት እንቦጭ ሁኔታ እንደቀጠለብን ደግሞ ምንም ጥርጥር የለውም። ወገን በሳውዲና ሊቢያ ግፍ እየተፈጸመበት ነው። መሆን የለበትም ብለው የሚጮሁ አይደሉም። ህዝብ ሲራብ እነሱ ባገኙት አጋጣሚ ኬክ ይገምጣሉ፣ ጮማ ይቆርጣሉ። ህሊና ቢሶችና ጨካኞችም ናቸው። ፈረንጁ ትግራይ ተራበ ሲል ወሎም ሌላም ለመከራ ተጋለጠ ማለቱ ተራራ መውጣት ሆኖበታል። ጸረ ወያኔ ዘመቻ ተከፍቷል ሊሉን ጀምረዋል። ይህ ዘመቻ ቀጥሎ ትግራይን ላንዴም ለሁሌም ከወያኔ ቁጥጥር ውጭ ያደርጋል ብሎ አፍን ሞልቶ መናገር ከቶም የሚቻል አይደለም። ከዚህ ቀደም ኮሎኔሉ በምንም አይነት የቆረጠና ያመረረ ጸረ ወያኔ እርምጃ እንዳይወሰድ እንቅፋት መሆኑ ተጋልጧል። በውጭ ጉዳይ ስራ ጣልቃ እየገባና እንደነ ደመቀ አይነት ችሎታ አልባ መጋዣዎችን እየተጠቀመ ኢትዮጵያን የሚጎዳ ፖለቲካን አስፍኖ መገኘቱ በራሱ ባለስልጣኖችም እየተነገረ ነው። ተመክሮ አልባ የገዢው ድርጅት ውርጋጥ ካድሬዎች ተመክሮ ያላቸውን የውጭ ጉዳይ ሰራተኞች እየዘለፉና እያዋረዱ በበስጭት ወደ ስደት እያመሯቸው እንደሆነም ተነግሯል። ሁሉን አዋቂ ነኝ ባዩ ኮሎኔልም በውጭ ጉዳይ መስካመች ሁኔታ ሲከፈት በውር ድንበር ውሳኔና እርምጃ ነገር ዓለሙን ሲደባልቅ መቆየቱን የራሱም ደጋፊዎች እያመኑ ናቸው። ይህን በተመለከተ በአሜሪካና ፈረንሳይ መካከል የተከፈተውን ክፍተት ኢትዮጵያ እንዳትጠቀምበት ማድረጋቸውን መጥቀሱ የሚበቃ ነው። ምርጫ የተባለው ያው ወያኔን መልሶ ቀልሶ መሆኑን አረጋግጧል። ተቃዋሚዎችን ሳይቀር ማጠቃለል የተባለው አስቂኝ ሆኖ አልፏል። ኢያዴግ ብልጽግና ተብላ ቀጥላለች። የወያኔ ህጋራዊትም መመሪያ ሆኖ ክልል ሽንሸናውን አቅፎ አለው እንዳለ ነው። ኮሎኔሉ ደግሞ ከመበላሸቱ የተነሳ ብዙዎች መለስ ዜናዊን ጭምትና ለከት በኩንታል ሊሉት እየዳዱ ናቸው። አሁንም ንጹህ ኢትዮጵያዊ ህሊና ያለው ዜጋ ይህን አውሬ ኮሎኔልና አገዛዙን የተሻለ ነው፣ ለውጥ ሊያመጣ ነው ሊል ደፍሮ ሊናገር አይጠበቅም። ህዝብን እየፈጀ ህዝብን በማንነቱ ነጥሎ እያረደ ወለጋን የደም ማዕከል አድርጎ ሺዎችን አፈናቅሎ ተከላካይን ባዕዳንን አሰልፎበት ባለበት ሰለባ የሆነውን ትተው ገዳዩን ተጠቂ አስመስለው የሚጮሁት ባዕዳን ምን ያህል ጸረ ኢትዮጵያ እንደሆኑ መረዳት ይቻላል። የአሜሪካው መሪ በተባበሩት መንግስታት ንግግሩ ኢትዮጵያን ከአንዴም ሁለቴ ጠቅሶ ለወያኔ ድጋፉን ገልጿል። አሁንም በወያኔ ላይ ጦርነት ከፈተ በሚል ለውግዘት አቆብቁበዋል። ኮሎኔሉ የኢትዮጵያን መሰረታዊ ጥቅም በማስጠበቅ ለወያኔ ውድመት የሚሰራ አይደለም። የወያኔን ውድቀት ዘረኞቹም ሆነ ፈረንጆቹ አይፈልጉም። የሚጋሩት ጸረ አማራነት፣ ጸረ ኢትዮጵያነት አላቸው። ይህን መገንዘብ ያስፈልጋል። ወዳጅ ያልሆኑትንም ወዳጅ ብሎ አለመሳሳት። የኢትዮጵያ ሕዝብ አገሩንም ራሱንም ከጉዳት ለመከላከል መመካት ያለበት በራሱ ላይ ብቻ ነው በቱርክ ላይ በማንም ላይ ሳይሆን አሁንም ኮሎኔሉና ጭፍሮቹ ወያኔ ላይ ከፈትነው ያሉት ዘመቻ ህዝብ ተረክቦ እስከ መጨረሻ ካልወሰደው የወያኔን መክሰም መውደም ማየት አንችልም የትግሉ ባለቤት መሆን ያለበት ህዝብ ራሱ ነው ዘረኞች ሊሆኑ አይችሉም በሀገራችን ጉዳይ ዋናውና ቀዳሚው ወሳኝ ህዝቡ መሆኑን ለማንም ጥራዝ ነጥቀና ባንዳ አሳልፈን አንስት በጋራ ኢትዮጵያዊ ትግላችን ዘረኞችን እናውድም
አቶ አይቀሬ ነው እንደ ኢትዮጵያ ያሉ በኢኮኖሚ ያላደጉ ሀገራት በባህል የበለጸጉ መሆናቸው ይታወቃል ብልጽግናቸው የማይታወቅላቸው በኢኮኖሚ ላይ ያተኮሩ የፖለቲካ ድርጅቶች ፍላጎት ጎልቶ ስለሚታይ ነው ምንም እንኳን በኢኮኖሚ ያላደጉ ሀገራት ባህላቸውን ለሌላ ላይ ለመጫን የሚቻላቸው ያለመሆኑ ቢታወቅም ለፖለቲካ መወጣጫ ሲባል ባህልን ምክንያት አድርጎ ማቅረብ የተገንጣይ ቡድኖች ሁሉ የተለመደ ድርጊት ሲሆን ተስተውሏል። ባህልን አንድ ቦታ የሚቆም አድርገው የሚመለከቱ ጠባብ ዘረኞች ባህል ማደጉን መለወጡን አይቀበሉም። ኢትዮጵያ ኤርትራን ኮሎኒ የማድረግ አቅም የላትም ሲል ኢሃፓ በወቅቱ ለሻቢያ ሲመክር የቆየው ለዚህ ነው። ይህን መስፈሉን አስተት ያራግቡ የነበሩ እነ ኦነግን ኢትዮጵያን ጥገኛ ቀኝ ገዢ አድርገው ሲከሱ ኢትዮጵያ ለበርካታ ዘመን ጥገኝነትን ተቃውማ ስትፋለም የኖረች ሀገር መሆኗን እንኳን አይናቸውን ይጋረዱበት የዘር ጨርቅ ሊያሳያቸው አልቻለም። ሻቢያ መገንጠሉ በውጭ ጠላቶች ረዳትነት ሊሳካለትም የኮሎኒው ጥያቄ አሳፋሪ እንደነበር በማመን ኢሳያስ ራሱ ቅኝ ገዢ ነው ሲለው በነበረው አማራ ፊት ቀርቦ ስህተቱን በማመን ይቅርታ ጠይቋል። በወቅቱ ከኢሃፓ ጋር ግጭት ውስጥ ያስገባው ይኸው ጉዳይ ነበር። በተለይ ኢሃፓን ይቅርታ አለ ማለቱ ስህተትን የመደባበቅ እንጂ አምኖ የመቀበል ልምዱ የሌለን መሆኑን ያሳያል። የኢሃፓን ኢትዮጵያዊ ትግል አባይ ኢትዮጵያ በሚል ቅጽል ሊያጣጥል የሞከረው ሻቢያ ቃሉን ለወለደው ልጁ ለወያኔም አስተላልፎለት እንደቆየ አለ የሚባል አይደለም። የዛሬ የሚታየው የኤርትራ መጻይ እድል በኢትዮጵያ እጅ ውስጥ የመሆኑ ጉዳይ ሻቢያ በኢሃፓ ሲነገረው አልሰማ ያለው ነገር ነበር። ሙሉ አድሮ ግን ብዙ ህይወት ቢያስከፍልም ሀቁ መጋለጥ ችሏል። ለኤርትራ ህዝብ የፈለጉትን ቢለጥፉለት ከኢትዮጵያዊነቱ ፈቀቅ የሚያደርገው ታሪካዊም ሆነ ባህላዊ ልዩነት የለውም። ለግንጠላ ብለው የተለያየ ታሪክ እየተበረኩ ሲያጋጩ ቢኖሩም ህዝብ አንድም ጊዜ በመንፈሱ ተለያይቶ አያውቅም። ማን ነው ማንን የሚረታ? ገነትን አብርሃት፣ ትብለጽን ውቢት ወይስ ኢሳያስን ደረጀ፣ ዘካርያስን ዳኛቸው፣ አጽባሃን ገመቹ ወዘተ? የማይሆን ነገር ነበር። ድሮም አብረው ያደጉ ኢትዮጵያውያንን መለያየት አይቻልም። ኢትዮጵያውያን ዘረኝነትን ቢጸየፉ ዘረኛን በሙሉ ቢጠራጠሩ እውነት አላቸው። ጠባቦች እንደ ጋሪ ፈረስ የሚታያቸውን ውሱን ርቀት ድረስ ብቻ ነው። ኢሳያስ ድል ማድረግ እንኳን ቢችል ከኢትዮጵያውያን ጋር ተጋጭቶ የትም መድረስ እንደማይችል የገባው ከ27 ዓመታት ወዲህ ነው። ብዙ ህይወት እንዲጠፋ ምክንያት ከሆነ በኋላ ኦነግን ጥላቻን በማፋፋት ህዝብን በማፈናቀል በዘር ማጥፋት ጭፍጨፋ ላይ በመሰማራት በተለይ አማራውን በማጥላላት ዘመቻ ላይ ተሰማርቶ ከቆየ በኋላ ብዙ ህይወት ካጠፋ በኋላ ተሳስተናል፣ የመገንጠል ጥያቄው ትክክል አልነበረም ብሏል። ዘረኞች የነገሩን ሁኔታ ቀርበው አይተው እስከሚጸጸቱ ብዙ ጥፋት ማድረስ ይችላሉና ጅማሮቻቸውን በሙሉ በጥርጣሬ ማየቱ ተገቢ ነው። ለምሳሌ ሰሞኑን የአዲስ አበባ ነዋሪነት መታወቂያ ላይ ዜግነት አልባ የሆነና የደም አይነትን የሚገልጽ እንዲሆን የተደረገው ለምንድን ነው? ሹሙ በተመሳሳይ ወቅት ህፃናትን በቤተ መንግስት ተሰብስቦ ስለ ኢትዮጵያ ሲሰብክ እንዴት ኢትዮጵያዊነት ዜግነት ከአዲስ አበባ ነዋሪዎች ዘንድ ሹሙ በሚያዛቸው ሰዎች እጅ መነጠቅ ቻለ? ለምንስ አላማ ብሎ መጠየቅ ይቻላል። አሁንም አንዳንዶች ከኢትዮጵያዊነት አዳራሽ ተጠግተው የዘር ድንኳናቸውን የተከሉ አሉ። ኦነግና መሰሎቹ የታክቲክም ይሁን የእውነተኛ ሐሳብ ለውጥ ማድረጋቸውን ለማወቅ እንዳይቻል ኮረኔሉ የሽግግር ውይይት እንዳይደረግ ተከላክሏል። ያልፈለገበት ምክንያት አንድምታው የማይገባ ነው። የኦሮሞ ዘረኞች ጥያቄያቸውን በአግባቡ ለውይይት እንዳያቀርቡ ለምን ይሆናል? አማራን በትምክተኝነት መክሰሳቸውን፣ አማርኛ የጠላት ቋንቋ ነው ማለታቸውን ቢተውም እንኳን በምትኩ የሚኒሊክ ሳፋሪ የሚል መለስ ዜናዊ የሸዋ አማራ ነው ጠላት ያለውን አይነት ክስ በድግምግሞሽ ማቅረባቸውን አላቋረጡም። አቋማቸውን ለማወቅ እውነቱን ለመረዳት እንዳይቻል ለምን አዲሱ ሹም እንዲህ አይነት ያልተጠራ አስተሳሰብ ተደብቆ እንዲጓዝ እድል መስጠት አስፈለገው? ሲጀመር ለምን ድብብቆሹ አስፈለገ? ኢትዮጵያ የሚወዷት እንጂ የሚጠሏት ሀገር አይደለችም። የሚጨነቁላት እንጂ የሚጨነቁባት ሀገር አትሆንም። በፍቅር የሚሰውላት እንጂ በወሬ የሚሸነግሏት ተደብቀው የሚገሏት ልትሆን አይገባም። ኢትዮጵያ በፍቅርና በአንድነት ልጆቿን አቅፋ የኖረች ሀገር በመሆኗ ዛሬ በሁሉም ቅኝ ተገዢ ሀገራት ውስጥ ለመታወቂያ ያህል እንኳን እንዳይገኝ ተደርጎ የጠፋው የህዝብ ባይል ሳይሸራረፍ በብዛትና በጥራት ተጠብቆ እንዲቆይ የሆነው በኢትዮጵያ ነው። በራሱ በህዝቡ ፍላጎት መቀላቀሎች፣ መዋሃዶች በመደረጋቸው ብሔራዊ የሆኑ ባህሎችን ማዳበር ተችሏል። በመሆኑም ነው ኢትዮጵያ እንደ ነብር ዝንጉርጉር የሚል ተምሳሌት የተሰጣት። ባህል በኢትዮጵያ ውስጥ በተጽዕኖ የተፈጠረ አይደለም። ያ ቢሆን ኖሮ ቁጥራቸው አናሳ የሆኑ ብሔረሰቦች ቋንቋቸው ጭምር በጠፋ ነበር። ተጽዕኖ ደርሶብናል የሚሉ የመገንጠል ፍላጎታቸውን ለማክሳካት የሚያቀርቡት ምክንያት እውነት ቢሆን ኖሮ ዛሬ በኢትዮጵያ የባህል ክፍሎች ውስጥ ተደብቀው ቆይተዋል የተባሉ ነገሮችን አንድ ሁለት ብለው ባሳዩን ነበር። ምንም አዲስ የሚባል ነገር የሚታይ የለም። ሁሉም ነገር በአብዛኛው በኢትዮጵያዊነት ስሜት በየአካባቢው ሲተገበሩ የኖሩ ናቸው። የአሰራር ተመሳሳይነታቸው የሚነሳው ከተግባራዊ እንቅስቃሴያቸው እንጂ ከደረሰባቸው ተጽዕኖ አይደለም። የገበሬ ባህል የገበሬ ነው። በቋንቋ አይገደብም፣ በአካባቢም አይገታም። ስለ በሬው ያጉራንኩራል፣ ስለ ፈረሱ አህያው ይዘምራል፣ ስለ እርሻ መሳሪያዎቹ ይዘይራል። ሁኔታውን ሊቀይር የሚችለው የኢኮኖሚ እድገቱ ብቻ ነው። ስለ አህያ ስለ ግመል ማሰቡን ትቶ ዘመናዊ ትራንስፖርት መጠቀም ሲችል፣ ስለ እንስራ ማሰብን ሊያስረሳ የሚያስችል የቧንቧ ውሃ ተጠቃሚ ሲሆን፣ ያን ጊዜ የባህል ለውጥ ተደረገ ማለት ይቻላል። ባህልም ጠፋ ተቀየረ ብሎ ማለት ይቻላል። ሁሉም በተመሳሳይ የኑሮ ደረጃ ላይ እያሉ ግን አንዱ ሌላውን ሊያጠፋው አይቻለውም። ሐሰትን ተመርኩዘው የሚንቀሳቀሱ ድርጅቶች ሁሉንም ነገር ለጥፋት ይጠቀሙበታል። መሳሪያቸው ስሜትን መቆስቆስ፣ በስሜት እንዲደገፉ መገፋፋት፣ ደጋፊን ማጫጫት ስለሚሆን ሀቁ ለጊዜው ይደበቃል። ለብዙ ነገር የተረጋጋ ስሜትን ፈጥሮ መወሰን አይቻልም። ባህል ከታች ወደ ላይ እንጂ ከላይ ወደ ታች የሚወርድ አለመሆኑን ይካድና በአዋጅ የሚፈጸም ተደርጎ ይታሰባል። ነገሮች ስለሚዘበራረቁ ወያኔ ኢህአዲግን ሲቃወም የነበረው ተቃዋሚ ነኝ ባይ አውቆትም ይሁን ሳያውቀው ለማስቀጠል በሚደረገው ድራማ ውስጥ ሲሳተፍና ሲያጨበጭብ ይስተዋላል። ከፋፋይ ህገ መንግስትን አክብሮ ለውጥን ፈልጎ እንዴት ይሆናል? የሹመኞች ጮሌነት ዛሬ የጀመረ ባይሆንም አዲሱን ሹም መስቀለኛ ሁኔታ ላይ የሚጥሉት ብዙ ነገሮች አሉ። አብይ እንደ አብይ አይደለም ህዝብን እየቀረበ ያለው፣ እንደ ወያኔ ኢህአዴግ ነው። ወያኔ ደግሞ በምንም መለኪያ አሸጋጋሪ ሊሆን አይችልም። ህዝብ ለስር ነቀል ህዝባዊ ለውጥ እንጂ ጉልቻን ለመለዋወጥ ተባራ ድስትን ለመገንጠል አልታገለም። አዲሱ ሹም የጠራ አቋም ይዞ ከመንቀሳቀስ ይልቅ ማዋጋትን የመረጠበት ጉዳይ በውል ሊታወቅ ይገባል። ድል የኢትዮጵያ ህዝብ ነው።
በብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይተንፍስ። ገና ከጅምሩ በፍራሱ ታጥቦ ከአመፁ ርቆ ምላሱን ሸብሮ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋል ለመውቀስ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረን ታጣል። የዛን ትውልድ ታሪክ ይፍቃል ይልቃል። በህዝብ ልጆች ደም እጅጉን ዘፍዝፎ ያፓን ወቅታል የሰፋው ጫማ የወያኔ ቀፎ። አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ። የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋ ያልነበረ አውራ ትውልዱን አያርክስ። ይህ የኢሰፓው ጫማ የወያኔው ልጆች ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎሶ ገና ከጅምሩ በፍራቱ ታጥቦ ከአመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተምፍ
ካልታገሉ በቀር አይሳካምኝ አንድነታቸው የብቻናቸው ራቸው ነጻትና ማውራት
ብንተባበር እስከምን ባልተባበርስ? በርካታ ኢትዮጵያውያን መተባበርን ጫና ሰጥተው ይተቻሉ። ሐሳቡ የተቀደሰ ነው። ያለ ህብረት ምን በጎ ነገር አለ? ያለ ህብረት ብልጽግና፣ ያለ ህብረት ድል የለም። ወያኔ በጫካ ህይወቱ ከሻቢያ ጋር ተባብሯል። መተባበሩ ክፋት የለውም። ምን አይነት ትብብር የሚለው ግን ወሳኝ ነው። ወያኔና ሻቢያ ሲተባበሩ ያተኮሩት በመንግስት ግልበጣ ላይ ነው። መንግስቱን ገልብጦ ሌላ የራሳቸው መንግስት ማቆም። የሀገርን ችግር ለመፍታት የሚለው የዘለቀታ ትልም አልነበራቸው። ለህዝብ የሚለው ሰበብ ለእርዳታ ማግኛ ሲያደርጉት አክትሟል። እርዳታ ቢገኝም ትግሉ የሌላ ሆኗል። ሻቢያና ወያኔ በአረብ ሀገሮችና በአውሮፓውያን እርዳታ የሚፈልጉት ደረጃ ላይ መድረስ ቢችሉም የሚፈልጉትን ለማድረግ ግን አልበቁም። ትግሉ በእርዳታ ገንዘብ ተሸጧል። የሌላም ትግል ነው የታገሉት። በመሰረቱ የጠራራይን ሳይዙ መጓዝ የሚያመጣው ችግር ይህ ነው። ምክንያታቸው ህዝብ ቢሆንም የተረዱበት ቃል ለመፈጸም ሀገርን ለውጭ ኃይል አሳልፎ መስጠትን ህዝብን መክዳት አስከትሏል። እርስ በርስ ማጋጨትን አላማ አድርገው መያዛቸው ግባቸውን ለመፈጸም ነው። ያም ሆኖ ግን በትብብራቸው አልዘለቁም፣ በፍቅራቸው አልጸኑም። ለስልጣን ለሀብት ክፍያ እርስ በርሳቸው ተራክቷል። የጉዳዩ ባለቤቶችም ይበልጥ የሚያገለግሏቸውን ለመምረጥ እድል አግኝተዋል። አንዱ ሸልመው ሌላውን በማቀብ ቀጥተዋል። ተወደድኩኝ ብለሽ አትበይ ጠንበር ገተር፣ እኛን አንድ ሰሞን እንዲያርጎን ነበር አባብሏቸዋል። ሻቢያ በመጠጣቱ ወያኔዎች ተኩራርተዋል። የሰው ዕቃ መሆናቸውን ዘንግተው በራሳችን እንወስን ብለው ተዋጽተዋል። እናም ሁለት ባላ ተከል አንዱ ቢሰበር በአንዱ ተንጠልጠል በሚል ቻይናን ሁለተኛ ወዳጅ ለማድረግ ውስጥ ውስጡን አሲረዋል። ቻይናና አሜሪካን በፈረቃ ለመጠቀም ከጀሏቸው። ዶሮ ገመዷን ረዘም ሲያደርጉላት የለቀቋት ይመስላታል እንደሚባለው ማለት ነው። ያን ጊዜ ጉድፈላ ፊትም የታሰሩበት ሰንሰለት መክፈቻውም መበጠሻውም ማሰሪያውም በእነሱ እጅ ስላልሆነ በርቀት እንዲበጠስ ሆነ። ማጣቻው አጠረ። የትም ማምለጥ አልተቻለ። ቀጣዩን ለማሰር በሚበቃ አይነትም ለክተው ገመዱን ቆራረጡት። መንዛዛትን አሳጠሩት። ማንም ሊያጎረመርም አይችልም። ያለ ስምምነት ያለ ውለታ የተፈጸመ አይደለም። ጥንቱን ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ የሚባልለት ጉዳይ ሆነ። ስለዚህም ወያኔ ራሱን ገደብ የሌለው ባርነት ውስጥ በድጋሚ አስገባ። ለስልጣን ላበቁት ባዳን ሁሉ በውለታው መሰረት ለመፈጸም ተገደደ። ስለዚህም የህዝብን መሬት እየነጠቀ ለነሱ አከፋፈለ፣ ለራሱም ሞነጨፈ። አዲዮስ። የህዝብ ትግል ማጭበርበሪያ ሆኖ ቀረ። ሱዳንም ለውለታዋ ሰፊ መሬት ተጀራት። ሟቹ ጠቅላይ ሚኒስቴር መለስ ዜናዊ ተከታዩን ሁሉ ማኑ አስነክቶ ጥላቻን፣ ውርደትን፣ ተጠያቂነትን ሁሉን አውርሶ ነጎደ። ሸንኮራ ገዳ ቢሰጡኝ አጤ፣ መምጠጤን ጥዬ ምን ነው መላጤ ሲል ስንቋጠረለት ባዳም በጅልነቱ ሳቁ፣ ተዘባበቱ፣ በተሰጣቸውም ተደሰቱ። የሁሉ ነገር ሲደረግ ተነሳለት ያሉት የህዝብ ዓላማ ውሸት እንደነበረ ተጋለጠ። ቆምንለት ያሉት ህዝብ መሬቱን ለመንጠቅ፣ ለድብደባ፣ ለእስር፣ ለእንግልት፣ ለአሰቃቂ ሞት ዳረጉት። ወያኔ ራሱን በቪላ ዘመዶቹን በኮንዶሚኒየም ልጆቹን በስኮላርሺፕ አንበሸበሸ። ለድሃው የትግራይ ህዝብ ግን ቅንጥብጣቢ ጣለለት። የነሆለለውም በሌላ ነገር እንዲኩራራ በባዶ ልቡ እንድታብጥ ተቀሰቀሰ። ከወርቁ ዘር በመወለዴ እኮራለሁ ሲል መለስ ዜናዊ በአደባባይ ተናገረ። ልክ ዶችላንድ ኡበር አለስ ብሎ እንዳለው ሂትለር መደለያ መሆኑ ነው። የትግራይ ህዝብን ማጭበርበሪያ መሆኑ ነው። ግራም ነፈሰ ቀኝ ሰዎቹ ቃል የተገባላቸውን መሬት ወስዷል የቀረበት ህዝብ ነው። የተንገላታውም ሁሉንም ያጣው ህዝብ ነው። ወያኔ ወገሩ መስሎት እየደገፈ ያስገባው ህዝብ ነው እየተረገጠ ያለው። በህብረት እንዳይኖርም ተጎረቤቱ ከኖረው ቀየ የተባረረው ህዝብ ነው የጨለመበት። በመትኩ የገዢው ዘመዶች ናቸው በቦታው የተፈሩበት። ከጋምቤላ፣ ከጎንደር፣ ከወሎ፣ ከሸዋ፣ ከአዲስ አበባ ከሁሉም ስፍራ ነዋሪው ህዝብ ጊዜ በሰጣቸው ጎጠኞች ተወርሷል። ቦታው በውጭ ባዕዳንም በገዢው መደብ ዘሮችም ይፈለጋል። እናም መላሹ ማን ነው? የትግራይ ህዝብ ደልቶልኛል ብሎ ይቀበላል ወይስ ከወገኖቹ ጋር አብሮ ይቆማል? ወያኔ የሚያሳስት አይደለም፣ ዘረኛ ወንጀለኛ ሀገር ገዳይ ነው። ማንነቱን ለማወቅ ጊዜው እስኪደርስ መጠበቅ ከቶንም አያስፈልግም። የሳውዲ ሀብታሞች፣ አረቦች፣ ህንዶች ሁሉም በነጻ መሬት ታድሏቸዋል፣ አሊያም ከዶላር ባነሰ ካሬ ሜትሩን ተቸችቦላቸዋል። ምን ቸገረው ባንዳ? አልደማበት አልቆሰለበት። ባዳን መሬቱን አረሱ፣ ምርቱንም ሰብስበው ወደ ሀገራቸው አሳፈሩ። ማን ተው ይበላቸው? ቀድመው ነው አቃብ የከፈሉት። ህንድም አረብም ድርሻቸውን ተቀራመቱ። መስኪን የኢትዮጵያ ህዝብ ከወራሪዎች ጋር ያደረገው ተጋድሎ በባንዳ ልጆች ተነጠቀ። ወራሪዎች አንጀታቸው ራሰ። የሀገሩ ዜጋ ቤቱን መሬቱን ተቀማ። ቦታ ልቀቅ ተባለ። አዱኛ ብላሽ። አዳዲስ ሀብታሞች መጥተዋል ከሜዳ፣ ሲበሉ የሚሮጡ ሲጠጡ የሚራገጡ መጥተዋል። የኢትዮጵያ ህዝብ መጠኑ ይብዛ ይነስ እንጂ በኖረባቸው ዘመናት በሙሉ ከመከራ ተላቆ አያውቅም። እናም ዘወትር ራሱን ይጠይቃል፣ መሬት ይዤ ውስጡ አረንጓዴ ለምን ይሆን የራበው ሆዴ? እንዳለው ቴዲ አፍሮ ትክክል ነው። ድርቅና ጠምን የኢትዮጵያ መለያ ለማድረግ ሲጥሩ የኖሩት ባዕዳን ለአድራጎታቸው ምክንያት ቢኖራቸውም በራሳቸው ሞክረውት ያልተሳካ በመሆኑ ዳግመኛ በዚያ መንገድ ሊሄዱበት አልፈለጉም። ይልቁንስ ሊያይተውና ገነጣጥለው ማዳከምና በዓለም አደባባይ ራሷን የማትችል ተጣሪዋ ሀገር አድርጎ ማስቀመጥ የሚቻለው በራሷ ሆድ አደር ዜጎች አማካኝነት መሆኑን በማመን ለማስፈጸም መንደፋደፉን መርጠዋል። ለዚህም ተግባር ያስተማሯቸው የጎሳ ድርጅቶች አሉ። ከነዚህ መሃል ቀንደኛው ደጋፊያቸው ወያኔ ነው። ስለ ወያኔ ማንነት ከ91 ዓመተ ምህረት ጀምሮ ሲነገር የቆየ በመሆኑ መደጋገም አያስፈልገው ይሆናል። ነገር ግን በፍራትና በጥቅም ታይዞ በግንባር ተሰልፎ እኔን ግደሉኝ እያለ የሚሞግተውን የዋህ ዜጋ ነጻ ለማውጣት መደጋገሙ አስፈላጊ ይሆናል። ምንም አይነት ፍላጎት ቢኖራቸው ተለጣፊ ገዢዎች በአፍሪካ ውስጥ ህዝብን ማስደሰት አይቻላቸውም። ምክንያቱም የተሰማሩበት ተግባር ይህን እንዲያደርጉ አይፈቅድምና። ሟቹ መለስ ዜናዊ አፉ ዳጥ ዳጥ ሲለው የሰው በልቶ አልተኙም ተኝቶ የተባለውን ረስቶት ይሆናል። ለሚዘነጋ ደግሞ ማረሚያ አለ፣ ለቅጠትም ቅጣት። አሁንም በዚያው መንገድ እንጓዝ ለሚሉ ግን አያዋጣምና በጊዜው ታረሙ ማለቱ ተገቢ ነው። በራስ መንቀሳቀሻው መንገድ የተሳተ ይመስላልና ያለ ህልማቸው የሚያልሙ ያለ መንገዳቸው የሚነግዱ እንዳሉ ተስተውሏልና ለድል የጓጉ የወያኔ ግፍ ያንገፈገፋቸው ህብረትን ከልብ ቢሹ ተገቢ ነው። ግን አብሮ መታየት ያለበት ብንተባበር እስከምን ባንተባበርስ የሚለው ነው። ድል ለኢትዮጵያ ህዝብ።
ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይህ ውሻ አበደ አሁንስ ለየለት። ወያኔና ውሻ ይመሳሰላሉ፣ የሚፈራቸውን በግምት ያውቃሉ።
ፈሪሳው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፍታታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛስ ከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣ በቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለል በሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከር ሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ
አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ እናሰማለን። የአዲሶቹ ሹሞች ያፍ ኢትዮጵያ ኢትዮጵያ ከንቱ ጩኸት የተግባር ጸረ ኢትዮጵያዊነታቸውን አልሸፈነላቸውም። ለሰው ልጅ ክብር፣ ነጻነት፣ እኩልነት ሲባል የዲሞክራሲ ስርዓት ከክርስቶስ ልደት በፊት በጥንታዊ ግሪክ ተወልዶ በሃያኛው እና 21ኛው መቶ ክፍለ ዘመን በተነሱ ኢትዮጵያዊ ፋሽስቶች ዘረኞች በኢትዮጵያ ምድር ግብአተ ቀብሩ ተፈጸበ እያሉ ሲዛበቱ መስማት የተለመደ ሆኗል። ይህ አባባል መዛበቻ መሆን ብቻ ሳይሆን በርግጥም ዴሞክራሲ የዴሞክራሲ ባህልና ሌሎች ተዛማች እሴቶች በኢትዮጵያ ምድር የቀብር ስርዓታቸው መፈጸሙን የሚያረጋግጥልንና ከመሬት ላይ ያለ ተጨባጭ እውነት ሆኗል። ከክርስቶስ ልደት በፊት በጥንታዊት አቴና የሀብት ክፍፍል መዛባት እየሰፋ ሄዶ ዳው ህዝብ በገዢዎች የተጣለበትን የመሬት ግብር መክፈል እስከሚያከታው ከደረሰ ቀውስና ድህነት ውስጥ በመግባቱ ነበር ለፍትህና ዴሞክራሲ መታሰብ የተጀመረው። ጥንታዊ ግሪኮች የዴሞክራሲ ስርዓት ጥንስስን ሲጀምሩ ዴሞክራሲ ከዜግነትና ሉዓላዊነት ጋር በእጅጉ የተቆራኘና የተያያዘ መሆኑንም ደርሰውበት እንደነበር ታሪካዊ ሰነዳቸው ምስክርነቱን ይሰጣል። ስለ ዲሞክራሲ በዚያ ዘመን የነበሩ የዲሞክራሲ አቀንቃኞች ከኛዎቹ የአንደኛው መቶ ክፍለ ዘመን አሳፋሪ ፋሽስቶችና ዘረኞች በጅጉ የተሻሉ እንደነበሩ አድማጭ እንዲረዳልኝ እንጂ ስለ ግሪኮች ታሪክ ለመጻፍ ፈልጌ አይደለም። ጥንታዊ አቴናዎች ዕውቅና የሰጡት የዜግነት ክብር በእኛዎቹ የዘመኑ ጉዶች የረከሰ መሆኑ አይካድም። የሕዝብን የሥልጣን ሉዓላዊ ባለቤትነትም እንደዚያው ተደፍጥጧል። ፋሽስታዊው ደርግ ለ17 ዓመታት፣ ወያኔ ኢህአዴግ ለ28 ዓመታት ለማስመሰል ሲባል በዴሞክራሲ ስም እየማሉና እየተገዘቱ ዋነኛ የጥፋት ተግባራቸው በዴሞክራሲና በዴሞክራሲ ባህል ግድያ ላይ ያነጣጠረ እንደነበር ዛሬም እንደሆነ እነሱ ቢረሱት እኛ የምንረሳው ሊሆን አይችልም። የዛሬዎቹ ሽሞችም ቢሆኑ ተወልደው ካደጉበት የወያኔ ባህል የተለየ ነገር ያደርጋሉ ብሎ መጠበቅ ተባብ እንቁላል እርግብ ይገኛል ብሎ ከመጠበቅ የተለየ አይሆንም። አዲሶቹ ሽሞችም የዴሞክራሲ ስርዓትን ማጅራት መቾች ናቸውና ፋሽስቶቹም ሆኑ ወያኔዎቹ እንዲሁም የወያኔ ወራሽ የሆኑት አዲሶቹ ሽሞች ፋሽስትነታቸውንና ዘረኝነታቸውን ለመሸፋፈን የሚጠቀሙት ይህንኑ የማያውቁትንና ማድረግ የማይፈልጉትን የዴሞክራሲ ቃል ነው። ውሸታሞች። ውጤቱስ የታለ ሲባሉ ዴሞክራሲ እኮ ሂደት ነው እያሉ የሚዛባቱብናል። እውነተኛ ዴሞክራሲ ኃይሎችም ሆኑ ጸረ ዴሞክራሲ ኃይሎች የዴሞክራሲና የዴሞክራሲ ባህል ግንባታ ሂደት መሆኑን ያምናሉ። የጸረ ዴሞክራሲ ኃይሎች ዴሞክራሲ ሂደት ነው ጩኸት ጸረ ዴሞክራሲና አፋኝ ተግባራቸውን ለመደበቅ ወይም ለመሸፈን የሚጠቀሙበት ውሸት ነው። እርግጥም በጽንሰ ሐሳብ ደረጃ ዴሞክራሲ የሂደት ውጤት በመሆኑ ብዙም ክርክር የሚከፈትበት ጉዳይ አይደለም። ይህ ሲባል ወያኔ ኢህአዴጎች ለ28 ዓመታት ዴሞክራሲ ሂደት ነው እያሉ መባጀታቸው ውጤቱም ሆነ ሂደቱ ከዜሮ በታች የወረደ በመሆኑ ተቀባይነት የለውም። የዴሞክራሲ ሂደት በጊዜ በእቅድ በፍጥነት በተግባር በውጤት ይለካልና ነው። በሁሉም የመለኪያ መስፈርቶች የፋሽስታዊው ደርግ የወያኔ ኢህአዴጎቹም ሆነ የአዲሶቹ ሹሞች ጨምሮ የ45 ዓመታቱ የዴሞክራሲ ሂደት አልነበረም። ውጤቱም ዜሮ ብቻ ሳይሆን ከዜሮ በታች የወረደ ስለሆነ ነው። የዴሞክራሲ ስርዓት በጥንታዊት ግሪክ ተወልዶ በኢትዮጵያ ምድር የቀብር ስነ ስርዓቱ ተፈጸመ የተባለው ፋሽስታዊው ደርግ ለ17 ዓመታት፣ ወያኔዎች ለ28፣ አዲሶቹ ሹሞች ከአንድ አመት ተኩል በላይ በስልጣን መቀመጥ ሳይገባቸው መቀመጥ የቻሉባቸው የጋራ ሁኔታዎች አሏቸው። በሀገር በህዝብና በዴሞክራሲ ስም መማልና መገዘት ናቸው። የጥፋት መርዘኛ ሰራዎቻቸውን በሆዳቸው ደብቀው አምባገነኖችና ዘረኞች የህዝብ ስልጣን ነጥቀው ዘርፈው የስልጣን መቀመጫ ወንበራቸውን ለማደላደል የሚጠቀሙበትና ዛሬም እየተጠቀሙበት ያለ ዘዴያቸው መሆኑ በኢትዮጵያ የፖለቲካ ትግል ታሪክ ውስጥ በተደጋጋሚ ታይቷል። መርዘኛ ሴራቸውን ከሆዳቸው ቀብረው በአፋቸው መልካም መስሎ መታየት ተመሳሳይ ባህሪያቸው ነው። የነ ልደቱን አስመሳይ ቃሎችና የክህደት ተግባራቸውን ልብ ይሏል። የአዲሱን ሹም ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን አስመሳይ ቀረርቶችን ማስታወስም ይቻላል። ለጊዜውም ቢሆን መሳሳትና መታለል የሚችሉትን አሳስቷል። በስሜት አስቦርቋል። ስሜታዊ ድጋፍና ቡረቃን አስችሮታል። ወያኔነቱንና ዘረኝነቱን ለጊዜውም ቢሆን ሸፍኖለታል። በሌላ በኩል ሊበሏት ያሰባትን አሞራ ጅግራ ይሏታል እንዲሉ ለባንዳዎችና ሆዳደሮች ከእግሩ ስር ለመውደቅ ተመቻችቶላቸው ነበር። ረጋ ሰራሽ ፖለቲከኞችና አንጀኞች ኢትዮጵያዊ ሙሴና ነብይ ከፈጣሪ ተልኮልናል ብለው አወድሰውታል። ጠቅላይ ሚኒስትሬ የምለውን አገኘው ባይ ተንበርካኪዎችና ከጫማ ወዳቂዎችን አይናችን አሳይቶናል። ከዛሬ ላይ ሆነው ምን ሊሰማቸው እንደሚችል ማወቅ ወይም መናገር የሚችሉት ራሳቸው ብቻ ናቸው። እኔ ግን ዴሞክራሲ ከተግባር ከተነጠለ ፍትህም ይሁን ዴሞክራሲ አያስገኝም ባይ ነኝ። ስህተትም ነው። ዴሞክራሲና የዴሞክራሲ ባህል እሴቶች የሚባሉት በተግባር እንጂ በቃል አይገኙም፣ አይወለዱም ከተግባራዊ መራር ትግል እንጂ። በሌላ በኩል ዴሞክራሲ ሂደት ነው ሲባል ከሂደት ጎዳና ወጥቶ ሲሄድ መጓዣ መንገዱ ስህተት እንደሚዳርግ መሸፋፈኑም ስህተት ነው። የዴሞክራሲ ሂደት ከዴሞክራሲ ግንባታ ምህዋር ወጥቶ ሲገኝ ወይም በተሳሳተ ጎዳና እንዲሄድ ከተደረገ ጸረ አገር፣ ጸረ ህዝብ ጸረ ዲሞክራሲና ጸረ ሰላም መሆኑም የማይቀር እውነት ነው። የህዝብ ትግል ባፈጮልዮች እየተነጠቀ ከሄደ የዲሞክራሲ ምህዋሩ ተበላሽቷል በውጤት የሚደርስ ሊሆንም አይችልም። ህዝብ ትግሉን አስካሂዶ መሸጋገሪያ ድልድዩንም ራሱ ከመራው ጎዳናው የዲሞክራሲ ምህዋር ውስጥ መሆኑ አያጠራጥርም። እንደ አዲሶቹ ሽሞች የህዝብ ትግል ዘራፊዎች እጅ ከገባ ጸረ ዲሞክራሲ፣ ጸረ አገር፣ ጸረ ህዝብና ጸረ ሰላም የሆነ አገዛዝ መንገሱና ህዝብ ለአፈና መጋለጡ የማይቀር ነው። የአዲሶቹ ሽሞች የህዝብ ትግል በዘራፋቸው በራሱ ምንም ይሁን ምን ጸረ ዲሞክራሲ ተግባር ነው። ከስልጣን ዘረፋው መንግስት እኛ የመጣ ነው ወያኔ ኢህአዴግን ልንጠግን እንጂ ልንለውጥ አይደለም አሉ። የወያኔ ህገ መንግስታችን ርዕዮተ ዓለማችን ፖሊሲው ፖሊሲያችን ነው ወዘተ ብለው እቅጩን ነግረውናል። የህዝብን ትግል በሽኬ ጠልፎ መጣል ከዚህ የበለጠ የለም። ከዲሞክራሲ መርህ ጋር በእጅጉ የተጣረሰና የተቃረነ ተግባር ነው። ወያኔ ኢህአዴግ ለ28 ዓመታት በአገርና በህዝብ ላይ የፈጸማቸው ጥፋቶች ካለማወቅ ሳይሆን ሆን ተብለው የተደረጉ መሆናቸውን ጠንቅቆ የሚያውቅ የኢትዮጵያ ህዝብ ወያኔን አምርሮ ታግሏል። ወያኔ ሊጠፋ እንጂ ሊጠገን የማይገባው መሆኑንም በውል ስለተረዳ ነው የስር ነቀል ለውጥ የጠየቀው። ወያኔ ከነግስ አንግስ ወደ መቀመቅ ይውረድ ያለው የኢትዮጵያ ህዝብ ስር ነቀል ለውጥ ሲጠይቅ ከቆሸሸና ኋላ ቀር ከሆነ የዘር ፖለቲካ አስተሳሰብ እንፋታ ማለቱ ነው። በህዝብ ተሳታፊነትና ውሳኔ ሰጭነት እምነት ያለው ዴሞክራሲያዊ ስርዓት እንመስረት ማለቱ ነው። ህዝብ የጠላውን አገሩን ራሱንም ለጉዳት የዳረገ ጨቋኝ ህገ መንግስት በህዝባዊ ህገ መንግስት ይቀየር ማለቱ ነው። የስርዓቱ መጨቆኛ መሳሪያ ሆነው ሲያገለግሉ የነበሩ የወያኔ አፋኝ ተቋሞች በዲሞክራሲያዊ ተቋሞች ፈራርሰው ይቀየሩ ማለቱ ነው። የፖለቲካ እስረኞች በሙሉ ይፈቱ እንጂ እየተመረጠ የሚደረግ የይስሙላ የማስመሰያ ፍቺ ይቀር ነው እያለ ያለው። ዛሬም ቢሆን ሁሉም የፖለቲካ እስረኞች ካለምንም ቅድመ ሁኔታ ይፈቱ የኢትዮጵያ ህዝብ ጥያቄ ነው። ጭቆና፣ ጭፍጨፋ፣ ምዝበራ በቀኝ ላለ ህዝብ የአዲሶቹ ሹሞች እኛ እናሻግራችኋለን ተቀባይነቱ ዜሮ ነው እያለ ያለው ስር ነቀል ለውጥ ጠያቂው የኢትዮጵያ ህዝብ ነው። በኢትዮጵያ ዘላቂ አገራዊ መፍትሄ አዋላጅ የሆነውን ስር ነቀል ለውጥ ማካሄድና ከግብ ማድረስ የሚችለው የ28 ዓመታቱ ውስብስብ ችግሮች ፈጣሪውና አብኪ የነበረውና እስከዛሬም ከጥፋቱ መታቀብ ያልቻለው ወያኔ ኢህአዴግ ኦዴፓ ኢህአዴግ ሆኖ ብቅ ማለቱ ለውጥ ሳይሆን ለውጥ ቅልበሳ ነው። አዲሶቹ ሹሞች እየተራወጡ ያሉት በህዝብ የተጠላና የተተፋ ስርዓትን ጠጋግኖ ለመመለስ እንጂ ለስር ነቀል ለውጥ አይደለም። ሁሉን አሳታፊ የሆነ የሽግግር መንግስት ይቋቋም፣ ህዝባዊ ጥያቄ ብቸኛው መፍትሄያችን መሆኑን ከዚህ ላይ እንደገና ማንሳቱ ይበጃል። ማንሳት ብቻ ሳይሆን ለዚህ እውን መሆን የትግል ቀበቶን ጠበቅ አድርጎ ከመራር ትግል ውስጥ መግባት የወቅቱ አገራዊ ጥያቄ ነው። ለዚህ ሁሉ አሳታፊ ለሆነ የሽግግር መንግስት መመስረት በትግል ላይ ለባጀውና ዛሬም መስዋዕት እየከፈለ ካለው ኢህአፓ ጋር መተባበር፣ መደገፍ፣ በርታ አለንልህ ማለት እንጂ መልካም ዝናውንና ትግሉን ለማምከን የሚደረገውን ጥላሸት የመቀባት ተግባርን ሁሉም አገር ወዳድ ኢትዮጵያውያን ሁሉ የጋራ ዘመቻ ሊከፍቱበት ይገባል። ከባድ ኃይላትና አገር በቀል ጸረ አገርና ጸረ ህዝብ ሳይሞዳሞድ በትግል ተፈትኖ ከዚህ የደረሰው ኢህአፓን መደገፍና ከጥቃት መከላከል ዛሬ ኢትዮጵያውያንና ዜጎቿን ካስከፊ ጥቃት መከላከል መሆኑን የአገራችን የወቅቱ ተጨባጭ ሁኔታ የግድ ያለው እውነት ነው። ኢህአፓ ለኢትዮጵያና ኢትዮጵያውያን ወገኖቹ ሲል የታገለና ያታገለ እንጂ ለግል ጥቅም የኖረ እንዳልነበረና ዛሬም እንዳልሆነ ታሪኩ ይመሰክራል፣ ተግባሩም ያረጋግጣል። ፖለቲከኛ አገርንና ወገንን ወዳድ ሆኖ ለራሱ ሳይሆን ለህዝብ ሲል እንደ ሐዋርያ የሚኖር ነው የሚባለውን እውነተኛ አባባል በኢትዮጵያ ምድር ከኢህአፓ ሌላ ማን በግንባር ቀደምትነት ይጠቀሳል ቢባል እውነቱን መናገር እንጂ ማግነን ሊሆን አይችልም። ለዚህ የኢህአፓ ተጋድሎ ክብር መስጠት፣ ድጋፍና ማበረታታትን መስጠት አገርንም ወገንንም ትግልንም ይጠቅማል። የትግል ባለቤት የሆነው የኢትዮጵያ ህዝብ ትግሉ ባፈጮልዮች በተደጋጋሚ ተቀምጧል። በ2013 2010 ዓመተ ምህረት የህዝብ ትግል የነጠቁት አዲሶቹ ሹሞች ትግሉን ቀምተው እኛው እናሻግራለን በሚል መሰሪ ተግባራቸው የኢትዮጵያን የተሳሳተ የትግል ታሪክ ደግመውታል። ይህ ደግሞ ከታሪክ አለመማር ነው። አዲሶቹ ሹሞች ከታሪኩ መማር ያልቻለ የተሳሳተ ታሪኩን ይደግማል የሚለውን አስተምህሮ መረዳትና መቀበል ስለተሳናቸው ደግመውታል። የተወሰነ ስሜታዊ ድጋፍ የሸሯቸው የጮሁላቸው እንደነበሩ ማይተናል። ዛሬ ከስህተታችን ተመረናል ወደ ህዝብ ተመልሰናል የሚሉ ወገኖች መስማት ጀምረናል። በርቱ በዚህ ቀጥሉ የምንላቸው ምክር ነው። አዲሶቹ ሹሞች ባንደበታቸው እንደነገሩንና በተግባርም እየተሄደበት ካለው ሁኔታ የምንረዳው ነገር ቢኖር መንገዳቸውም ተግባራቸውም ሆነ አላማቸው የወያኔ መሆኑን ነው። የወያኔ ነፍስና ዘረኛ አመለካከቱን ለማዳን ነው። አዲሶቹ ሹሞች ወያኔ የሚጠላውን ሁሉ ይጠላሉ፣ የሚወደውን ይወዳሉ። የወያኔ ጠላት ሁሉ ጠላታቸው፣ ወዳጁ ወዳጃቸው ነው። የወያኔን የዘር ጥላቻ ላይ የተመሰረተ አካሄዱን ቀጠሉበት እንጂ አላቆሙትም። እየተስተዋለ ያለው እርስ በርስ ህዝብን የማጫረስ የማፈናቀልና ሰላም የማሳጣት ተግባርም ገፉበት እንጂ አልቀነሰም። ኢትዮጵያና ኢትዮጵያዊነት ምልክቶች ላይ የሚፈጸመው አሉታዊ ዘመቻ ጨመረ እንጂ አልቀነሰም። የዘርፊያና መዝበራ መረቡም ይበልጥ እየሰፋ እንጂ እየጠበበ ሲሄድ አይታይም። ጸረ ኢትዮጵያነት፣ ጸረ ህዝብነት፣ ጸረ አማራነትና ጸረ ኦርቶዶክስ ተዋህዶ አቋማቸው የወያኔ የኦነግና የአዲሶቹ ሹሞች የጋራ መተሳሰሪያ ገመዶቻቸው መሆናቸውን መዘንጋት ትልቅ ስህተት ነው። የአዲሶቹ ሹሞች ያፍ ኢትዮጵያ ኢትዮጵያ ጩኸት የተግባር ጸረ ኢትዮጵያነታቸውን አልሸፈነላቸውም፣ አግጦ እየወጣ አጋልጧቸዋል። ያለምንም ጥርጥር ጸረ ኢትዮጵያና ዘረኞች ናቸው። መራር ትግል ጠያቂው ወቅት አፍጦ እየመጣ ስለሆነ ወቅቱና ሁኔታው ለሚጠይቀው የትግል አይነት ራሳችንን እናዘጋጅ፣ እንተባበር። ያለ ጥርጥር ጠላቶቻችንን ሁሉ እናቸንፋቸዋለን።
Can't ደሜ የሚፈስላት እንጂ ሀገሬ ጭራ አይደፍራትም ጠላት አጥንት የሚከከል ደሜ የሚፈስላት እንጂ ሀገሬ ጭራ